tan waan dhiyootaan hojjan keessaa akka tokko deebinee isaaniitti muuttii jirratu inni waan guyyaa qoommiitii isaanii qopheessin. Taarratan humna gaafa hin nuugula ansoora alaqa itti abaruutii waldachaa sagantaa afaan Amaaraati.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም ዛሬውን አሁን ጀመረ።
እኛ ጋ ምናልባት የሚደውሉ ሰዎች ይሄንን አገልግሎት ለማግኘት ገና ያልተመረመሩም ሊሆኑ ይችላሉ። ፍርሃት እንዲሁም ውስጣቸው ያለ ሰዎች ይዞኝ ይሆን ወይ እንዲህ አይነት ግንኙነት ነበረኝ ፖዚቲቭ ከሆነ ሰው ጋራ እንዲህ አይነት እርግጠኛ ያልሆኑባቸው ነገሮችን ይዘው ነው የሚመጡት። ወዴት ልሂድ እንዴት ላድርግ የሚል ጥያቄ ይዘው ነው የሚመጡት።
የኮቪድ-19 ደግሞ ብዙ ችግሮችን እያያዘ የመጣ በመሆኑም የመጠለያና የቤት ኪራይ እርዳታ ለማግኘት የሚፈልጉ እንደዚሁ ያንን እንዲያገኙ እናደርጋለን። እንደዚሁም የምግብ እርዳታም ችግር ላለባቸው የጤናና የአእምሮ ጤና እርዳታም ለሚፈልጉ ሰዎች ምናልባት ፍራቸውን ደግሞ በዚህ ምክንያት ላጡ ሰዎች ደግሞ እንዴት ብለው ስራ ማፈላለግ እንደሚችሉ ያንን ለመጠቆም እንችላለን።
የዩናይትድ ስቴትስ የሚኒያፖሊስ ከተሞቹ የምሽት እንግዶቻችን ሰብለ ደምሴና ኢሳቅ ቱራ ናቸው። በማህበረሰባቸው ስለሚሳተፉበት የኮቪድ-19 መረጃና አገልግሎት ያወጉናል። ከ12 ሚሊዮን በላይ ለኮቪድ-19 የተጋለጡ ሰዎች ባሉባት ከፍተኛ ፍጥነትም የተዛመተ በሚገኝባት ዩናይትድ ስቴትስ የጤና ባለስልጣናት በብርቱ ቢያስጠነቅቁም ሚሊዮኖች የተቆጠሩ አሜሪካውያን ግን የፊታችን ሐሙስ ለሚያከብሩት የምስጋና ቀን በተሰኘው ዓመታዊ ክብረ በዓል ዘንድሮም እንደወትሯቸው በዓሉን ከቤተሰብና ከወላጆቻቸው ጋር ለማክበር በአውሮፕላን እንደሚበሩና ተሽከርካሪ ነድተውም እንደሚሄዱ ተዘግቧል። ሰዎች በሚሰበሰቡበት በዚህ ሰሞን በሽታው ይበልጥ የሚዛመት ሁኔታ እንዳይፈጥር ከፍተኛ ስጋት አሳድሯል። ለምሽቱም ከኮቪድ-19 ጋር የተያያዙ ልዩ ልዩ ቅርቦችን ይዘናል። ዛሬ አብላጫውም ዝግጅታችን በዚሁ ርዕሰ ጉዳይ ዙሪያ ያተኩራል። የአዲስ አበባው መስኮት ሲከፈት ንጉሥ ያክሊሉ ከታሪክ ማስታወሻው ለምሽቱ ያሰናዳውን ያሰማናል። እሁድ ህዳር 13 2013 ዓ.ም ጤና ይስጥልን እንደምናመሻችሁ ክቡራትና ክቡራን አድማጮቻችን እንደምንሰነበታችሁ። ለዕለቱና ለሰዓቱ ከተሰናዱ ልዩ ልዩ ቅንብሮች ጋር የፕሮግራሙ አዘጋጅና አቀናባሪ አሉላ ከበደ ነኝ። አሁን እሁድ ከሆነ ዕለቱ የራዲዮ መጽሔት ነው። ሰዓቱ ከሰዓቱ የዓለም ዜና በኋላ መልሳለሁ። እንዳትሄዱ።
እንደምናመሻችሁ አድማጮች የምሽቱን ዜናዎች የማሰማችሁ ጽዮን ግርማ ነኝ። ከዜናዎቹ በፊት ግን የተከበራችሁ አድማጮች ትላንት ቅዳሜና ከትላንት በስቲያ አርብ በፕሮግራማችን ላይ ለተፈጠረው መዘበራረቅ ይቅርታ እንጠይቃለን። ፕሮግራሞቻችንን የምናስተላልፈው ከየቤታችን በመሆኑ ችግሩ የተፈጠረው ባጋጠመን የቴክኒክ እክል ምክንያት መሆኑን እንገልጻለን። አሁን ወደ ዕለቱ ዜናዎች እንለፍ። በኢትዮጵያ የፌደራል መንግስትና በህዋት መካከል የተካሄደ ባለው ጦርነት የኢትዮጵያ መከላከያ ሰራዊት የበላይነቱን እያያዘና በትግራይ ክልል የሚገኙ የተለያዩ ከተሞችን መቆጣጠሩን ከኢትዮጵያ መንግስት የሚወጡ መረጃዎችን ይፋ ያደረገ የሚገኘው የአስቸኳይ ጊዜ አዋጅ የመረጃ ማጣሪያ አስታውቋል። የመረጃ ማጣሪያው ዛሬ ባወጣው መረጃ ሰራዊቱ ከአዲግራት ወደ መቀሌ በሚወስደው መንገድ ላይ የምትገኘውን እዳጋ ሐሙስ ከተማን መቆጣጠሩን ገልጿል። በዚሁ አጭር መልእክት ላይም የመከላከያ ሰራዊቱ የዘመቻው የመጨረሻ ግብ የሆነችውን መቀሌ ለመያዝ እየገሰገሰ ነው ሲል አስፍሯል። የኢትዮጵያ መንግስት ህግ የማስከበር ዘመቻ ያለ በሚጠራው በዚህ ጦርነትም ሽሬን፣ አክሱምን፣ አድዋንና አዲግራትን የኢትዮጵያ መከላከያ ሰራዊት መቆጣጠሩን ገልጿል። በሌላ በኩል የትግራይ መገናኛ ብዙሃን ኤጀንሲ አላማጣ አድዋንና ዳጋ ሐሙስን በተደረገው ውጊያ የትግራይ ልዩ ኃይል ዘገባው የቀረበው የትግራይ መከላከያ ሰራዊት በሚል ነው የበላይነቱን እንዳያዘና የኢትዮጵያ መከላከያ ሰራዊት መበታተኑን የኃይሉን ቃል አቀባይ ጠቅሶ ዜና አቀርቧል። በሌላ በኩል ደግሞ ጠቅላይ ሚኒስትር አብይ አህመድ ማምሻውን ከጽፈት ቤታቸው ባወጡት መግለጫ በትግራይ ክልል የተጀመረው ህግ የማስከበር እርምጃ ሁለተኛው ምዕራፍ ተጠናቆ ወደ ሶስተኛው ምዕራፍ መሸጋገሩን ገልጸዋል። ሰራዊቱ ወደ መቀሌ እየተጠጋ በመሆኑም የመቀሌ ከተማ ነዋሪዎች ህግ በማስከበር እርምጃው ከሰራዊቱ ጎን እንዲቆሙ ጠይቀዋል። በህግ የሚፈለጉ አካላትም በ72 ሰዓታት ውስጥ እጃቸውን እንዲሰጡ ጥሪ አቀርበዋል። በመጨረሻም ቀያቸውን ጥለው ወደ ተለያዩ አካባቢዎች የሸሹ ኢትዮጵያውያንን ለመመለስና ለማገዝም ሁሉም አካል የበኩሉን ድጋፍ እንዲያደርግ ጠይቀዋል። አድማጮች ዜናው የሚተላለፍላችሁ ከአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት ነው። በዩናይትድ ስቴትስ 1400 የሚሆኑ የጤና ባለሙያዎች በኮቪድ-19 ምክንያት ህይወታቸው ማለፉን ዘ ጋርዲያን የተሰኘው የእንግሊዝ ጋዜጣ ከካይዘር ጋር በመተባበር ባደረጉት ጥናት ማረጋገጣቸውን አስታወቁ። ከነዚህ ውስጥ 1/3 የሚሆኑት የጤና ባለሙያዎች ነርሶች መሆናቸውም ተገልጿል። አብዛኞቹ የጤና ባለሙያዎች ከህመም፣ ከጭንቀትና ከድካም ጋር እየታገሉ እንደሚሰሩም ተገልጿል። የጆንስ ሆፕኪንስ የኮቪድ-19 ዕለታዊ የመረጃ ማዕከል በአሁኑ ሰዓት 58 ሚሊዮን ሰዎች በኮሮና ቫይረስ መያዛቸውን አስታውቋል። በኮቪድ-19 ወረርሽኝ የተያዙ ሰዎች ቁጥር 12 ሚሊዮን በመድረሱ ዩናይትድ ስቴትስ አሁንም ቀዳሚ ሀገር ሆናለች። ህንድ በ9 ሚሊዮን ስትከተል ብራዚል ደግሞ በ6 ሚሊዮን ሶስተኛ ደረጃ ላይ ትገኛለች። ስፔን በኮቪድ-19 ምክንያት ለ8 ወራት ዘግታው የነበረውን በማድሪድ የሚገኝ ጥንታዊ ገበያ መክፈቷን አስታወቀች። ነገር ግን በርከት ያሉት ዋና ዋና የአፍሪካ የገበያ ማዕከሎች አሁንም እንደተዘጉ ነው። በኢንዱስትሪ የበለጸጉና ወደ ብልጽግናው እየገቡ ያሉ የቡድን 20 ሀገሮች አመታዊ ጉባኤ በሳውዲ አረቢያ አስተናጋጅነት በትላንትናው ዕለት በኢንተርኔት ላይ ተጀመረ። ከዩናይትድ ስቴትስ ምርጫ በኋላ በእንዲህ ያሉ ስብሰባዎች ላይ እየታቸውን የቀነሱት ተሰናባቹ ፕሬዝዳንት ዶናልድ ትራምፕ ዛሬ ይገኛሉ ተብሎ እቅድ ተይዟል። ጉባኤውን በንግግር የከፈቱት የሳውዲ አረቢያው ንጉስ ሳልማን ፍትሃዊ የሆነ የኮቪድ-19 ክትባት ተደራሽነት ላይ ጥሪ አቀርበዋል። ጉባኤው አብዛኛው ያተኮረው ዓለም በኮቪድ-19 ምክንያት ከገባችበት የኢኮኖሚ ቀውስ ማገገም ስለምትችልበት ሁኔታዎች እየመከረ መሆኑ ታውቋል። አድማጮች ዜናው በዚህ አበቃ።
ጤናስጥልኝ ክብራትና ክብራን የራዲዮ መጽሔት ታዳሚዎች፣ እሁድ ዳር 13 2013 ዓ.ም የራዲዮ መጽሔት ተጀመረ። በልዩ ልዩ ርዕሰ ጉዳዮች ዙሪያ ትኩረት በማድረግ የተቀናበሩ ቅንብሮች ይዘናል። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። በዛሬው ዝግጅታችን ይበልጡንም በኮቪድ-19 ዙሪያ እንወያያለን። ወደዚያ ከማምራታችን አስቀድመን ግን ሳምንቷን ምርጥ ግጥም እናስቀድም። ዘመን ይላል እንጂ እንደ ጊዜው መክፋት እንደ ግፉ መስፋት እንደ አገሩ ክስመት እንደ አገሬው ጥመት እንደ ሰው ጭካኔ እንደ ልቡ ፍሬ ታምር ነው መትረፍሽ ታምር ነው መኖሬ የበጎ ሰው ሐሳብ ሲካደለት ፈለት ጉድጓድ ተምሶለት ስብና ሲከበር በዚህ ምድር መኖር አያስመኝም ነበር። ምድሩ ሳር ቅጠሉ በስጋ ተሞልቶ የማለዳው ሰማይ እንዳንቀልባ ቀልጦ ታረደ ነደደ ከዘጥያው ተዘጥያው ረደ የምን ገና ብቻ አየሩን ሲሞላው ሰው በገዛ ጥላው በርግጎ ሲሸበር በዚህ ምድር መኖር አያስመኝም ነበር አው ለጊዜውም ቢሆን ግፍ ያደነዝዛል በደል ያስተክዛል ይዘም ጠብንችሮ ወደፊት ይጓዛል በልብ ሰሌዳ ላይ ቂም ይደበዝዛል በነገ ያመነ ልጁን ቀብሮ መጥቶ ምስጢር ያስረግዛል ይቅርታና ምህረት ፍቅርና ህብረት ከግፍ ጋር ፍልሚያቸው ቢሆን የሞት ሽረት ዳገት ይወጣሉ በጥፍጣፊ አቅም የመኖር ፍላጎት ዘመን ይላል እንጂ ተገስሶ አይወድቅም። ዘመን ይላል እንጂ በተኝችውና ለዝግጅታችን መፈጫ ባደረግናት የገጣሚ ፕሮቀቱ ሲዩን ግጥም ዝግጅታችንን ጀምረናል። አሁን የመፈጫውን ስም እናስከተል። የኮቪድ-19 ጉዳይ ባለፉት ሁለት ሳምንታት ውስጥ ብቻ ከአንድም ሁለት አዳዲስ የመከላከያ ክትባቶች ይፋ ቢደረጉም እጅግ በከፍተኛ ፍጥነት በመዛመት በየዕለቱም ካሁን ቀደም ታይቶ የማያውቅ የተጋላጮች ቁጥር እየተዘገበ በመሆኑ ወዲሁም የክረምት ወራት መግቢያ ላይ መሆኑ ከፍተኛ ስጋት አሳድሯል። ስለ ኮቪድ-19 ልዩ ልዩ የመረጃ አገልግሎት በሚያቀርብ የማህበረሰብ ተቋም ውስጥ በመሳተፍ ላይ የሚገኙ መካከለኛው ምዕራብ ዩናይትድ ስቴትስዋ የሚኒያፖሊስ ከተማና የአካባቢው ነዋሪ ሆኑ ሁለት ኢትዮጵያውያን አሜሪካውያን ጋብዘናል። አድማጮች ቀደም ብዬ እንደተቆምኩት አብላጫውም ዝግጅታችን በዚሁ ርዕሰ ጉዳይ ዙሪያ ይሆናል ትኩረት የሚያደርገው በማህበረሰባቸው የሚሳተፉበትን እጫውትናል።
እንስጥልን በምንሶታ የሚኖሩ ኢትዮጵያውያን ከኮቪድ-19 ጋር በተገናኘ ለሚኖራቸው ጥያቄ መረጃ ለመስጠት ወደ ተዘጋጀው የስልክ መስመር ስለደወሉ እናመሰግናለን።
አያኒ ሲኒፋተው ጅራቶ ተመጋላ ሚኒሶታ ለሚሌ ኢትዮጵያ ቲፍ ሩኩበ ኮሮና ኮቪድ ኩደሰገል ወልቀበቴ ቱሬ ቢልቢለኸኝ ኢረቲ ጋፊፊ ኦደፈኖ ላችሁ ሰራረ ቢልብል ከኛ እረቲ ዋኑ ቢልብል ተኔስ ገለቶማ
ተናብረና አምኒሶታ ንዝነ በኢትዮጵያን አክሊ ኮቪድ 10 ሰዓትን ዘሎም ፍቶ አፍሪካ ለማል ናብዘፈማን መስመር ሲፍስ ለተወጡ ለምስተር
አብላ ይሄንን እድል ሰጣን እጅግ አርጋ መሰግናለሁ። ስሜ ይስሐቅ ቶራ ይባላል። እዚህ ሀገር ነርስ ነኝ። በነርስነት ነው ምሰራው። በማህበረሰብ ውስጥ ደግሞ ፍራራም ቅድስ ስላሴ የጤና አገልግሎት ክፍል ውስጥ አስተባባሪ ነኝ እና ደግሞ የኮቪድ-19 ማህበረሰብ አስተባባሪዎች ውስጥ እንደዚሁ በአስተባባሪነት እየሰራው ያለሁ ነኝ። ሚኒሶታ ሀገር ግዛት ውስጥ ነው የምኖረው።
እኔም እድሉን ስለተሰጠኝ በጣም አመሰግናለሁኝ። ሰብለ ደምሴ ይባላለሁኝ። ከሚኒሶታ ነው። እኔም ከጽራሪያም ቅድስ ስላሴ ቤተክርስቲያን ኮቪድ-19 ማህበረሰብ አስተባባሪ ሀትላይኑ እንደ ከሚያገለግሉት መካከል አንዷ ነኝ።
በጣም አመሰግናለሁ እንግዶቼ ሰብለ ደምሴና ይስሐቅ ቱራ። እንዳላችሁት ለየት ያለ ማህበራዊ አገልግሎት የሚሰጥበት በምትኖሩበት ከተማ ምናልባት ከዛም ሰፋ ያለ አገልግሎት ካለው ትነግሩናላችሁ። የኮቪድ ጉዳይ የሚያሳስበውን የሚያስጨንቀውን ያህል መላይ ሌለበትም ይመስላል መረዳዳቱ መኖሩን። ይልቁንም ደግሞ በመንግስት አስተዳደር የሚደገፍ ግን ማህበረሰቡ ራሱ ለገዛ ማህበረሰቡ አባላት የሚረዳበት መንገድ ነው እንደተረዳሁት እናንተ ግልጽ ታደርጉልናላችሁ። እስኪ መሰረቱን ንገሩን። ይስሐቅ ካንተን ጀምር እስኪ ንገረን ስለዚህ አገልግሎት ምንነት፣ ምን አይነት አገልግሎቶች ይሰጣሉ፣ እንዴት ነው ሰዎች አገልግሎቱን የሚያገኙት?
እሺ እንደገና አመሰግናለሁ አሉላ። እንደተከስከው ይሄንን አገልግሎት መነሰጠው ከሚኒሶታ የጤና ዲፓርትመንት ወይም ደግሞ በአገራችን ለክ እንደ ጤና ሚኒስቴር እንደሚባለው የአገር ግዛታችን የጤና አገልግሎት ክፍል ጋር በቅርብም እየሰራን ያለነው። ይኸውም ለምሳሌ ቤተሰቦች ወይም ማህበረሰብ አባላቶቻችን የትም ቢሆኑ ሚኒሶታም ሌላም ቦታ ያሉ ሰዎች የኮቪድ-19 ምርመራ ቦታዎች በቅርባቸው ያለውን ቢፈልጉ ያንን ለመጠቆም እንችላለን። ይሄ የኮቪድ-19 ደግሞ ብዙ ችግሮችን እያያዘ እየመጣ በመሆኑም የመጠለያና የቤት ኪራይ እርዳታ ለማግኘት ቢፈልጉ እንደዚሁ ያንን እንዲያገኙ እናደርጋለን። እንደዚሁም የምግብ እርዳታም ችግር ላለባቸው፣ የጤናና የአእምሮ ጤና እርዳታም ለሚፈልጉ ሰዎች፣ ምናልባት ስራቸውን ደግሞ በዚህ ምክንያት ላጡም ሰዎች ደግሞ እንዴት ብለው ስራ ማፈላለግ እንደሚችሉ ወይም ደግሞ ከመንግስት እርዳታ ማግኘት እንደሚችሉ እና ደግሞ እዚህ ሀገር ደግሞ ኮንታክት ትሬሲንግ የሚሏቸው እንደዚህ በንክኪ ምክንያት አንዳንድ መረጃ የሚፈልጉ ሰዎች ካሉ እሱንም በሀገራችን ቋንቋዎች በአማርኛ፣ በኦሮምኛ እና በትግርኛ እንደዚሁ እንሰጣለን ማለት ነው። ይህም የኮቪድ-19 የማህበረሰብ አስተባባሪዎች በሚባሉ ከሰኞ እስከ አርብ ድረስ ከጠዋቱ 2 ሰዓት በእኛ ሀገር አቆጣጠር 8:00 AM ማለት ነው እስከ ረፋዱ 4:30 PM ድረስ ክፍት ሆኖ የስልክ መስመራቸውን ዘርግተው እርዳታ ይሰጣሉ። ያም ቁጥር 612
254-1961 ነው ማለት ነው። ጠቅላላ ያለ ሁኔታ ነው እንጂ የተለያየ በኮቪድ ምክንያት የተያዙ ነገሮችን እነኚህ ባለሙያዎች እንግዲህ ይሰጡናል ማለት ነው።
መልካም። እስኪ እንዴት ነው የሚሰጠው ሚሊዮን ዘርዘር አድርገን እንመልከት። ሰብለ ወዳንቺ ነው የምመጣው። ይስሐቅ ካለሳው የመጨረሻው አገልግሎት በተለይ ሰዎች ለቫይረሱ ከተጋለጡ በኋላ ለኢትዮጵያ አድማጮቻችን ቀረብ እንድናደርገው ኮንታክት ትሬሲንግ የሚባለው በእንግሊዘኛው አጠራር አንድ ሰው ለቫይረሱ የተጋለጠ ሰው ይዞ ከየት ከማን ሊይዘው እንደቻለ ምናልባትም እሱ ደግሞ ለሌሎች ያስተላልፍ እንደሆን የሚታይበት ዘዴ ነው። እናንተ በምን መልኩ እንደምትረዱ እስኪ እሱን በማስረዳት ጀምሩና ቀደም በይስሐቅ የተዘረዘሩትንም ሌሎችን ማገልግሎቶች በመልኩ በመልኩ እናያለን። በዚህ ሰዓት ይሄን እርዳታ የሚፈልጉም ምናልባት ከግዛታችሁ ውጪ ያሉትን እንዴት ይረዳሉ እናያለን። ግን በግዛት ውስጥም ሆነው የማያውቁም ቢኖሩ እንዴት እንደሚያገኙት ምን አይነት አገልግሎትም እንዳለ እግረ መንገዱ
አመሰግናለሁ። አንድ ሰው ፖዚቲቭ ሆኖ ቫይረሱ ከተገኘበት በኋላ የሀገረ ግዛቱ ጤና ጥበቃ ሲምፕተሙ ከመታየቱ በፊት 48 ሰዓት በፊት ከማን ጋር ግንኙነት ነበር እንዲህ የሚል ጥያቄ ጠይቃል። እኛ ጋር ምናልባት የሚደውሉ ሰዎች ይሄንን አገልግሎት ለማግኘት ገና ያልተመረመሩም ሊሆኑ ይችላሉ። ፍርሃት እንዲሁም ውስጣቸው ያለ ሰዎች ይዞኝ ይሆን ወይ እንዲህ አይነት ግንኙነት ነበረኝ ፖዚቲቭ ከሆነ ሰው ጋራ እንዲህ አይነት እርግጠኛ ያልሆኑባቸው ነገሮችን ይዘው ነው የሚመጡት። እርግጠኛ የሆነውን ኢንፎርሜሽን እንዳልኩት ኤምዲኤች ይሰጣል። እኛ ጋር ሲመጡ ግን ያው ተጨማሪ ኢንፎርሜሽን ወይንም ደግሞ ወዴት ልሂድ እንዴት ላድርግ የሚል ጥያቄ ይዘው ነው የሚመጡት እና እኛ ጋር ኢንፎርሜሽኑ በሙሉ ያ መረጃው በሙሉ የምናገኘው መረጃ ከኤምዲኤች የሚመጣ ነው። እዛ ላይ ሄደን እዛ ላይ ያለውን ኢንፎርሜሽን ብቻ ነው እኛ የምንሰጠው ማለት ነው። እንደሚታወቀው በየጊዜው እየተቀያየረ ነው ያለው የቫይረሱም ጸባይ ያለውም ሁኔታ ሁሉም ነገር እየተቀያየረ ነው ያለውና ትላንት የምናቀው ኢንፎርሜሽን ዛሬ ምናልባት እንደውም ትክክል ሁሉ ላይሆን የሚችልበት አይነት አጋጣሚዎች ስላሉ የለት ከለት የሆነ የሚቀያየር ነገር ስላለ እኛ ዌብሳይቱ ላይ ገብተን አክሰሱ ስላለን ገብተን ማየት የሚቻለውን ኢንፎርሜሽን አይተን እንዲህ አይነት ነው መረጃ ያለው እነሱ ጋር ተመርምራችሁ ከነሱ ጋር ቀጥታ ግንኙነት ከኤምዲኤች ጋር ቀጥታ ግንኙነት የምታገኙበት መንገድ ቢኖር ደግሞ ጀነራል የሆነ ኢንፎርሜሽን በመስጠት ደረጃ 48 ሰዓት በፊት ከስሜቱ ከመሰማቱ በፊት ከማጋ ተገናኝታችሁ ነበር እንዲህ የሚለውን ጥያቄ ለራሳችሁ መልሱት። ግን ቀጥተኛ የሆነውን የጤና አገልግሎት ማግኘት የምትችሉት ከራሳችሁ ዶክተሮች ወይንም ከራሳችሁ የሕክምና ባለሙያዎች ነው የሚለውን ነገር እኛ እንሰጣለን ማለት ነው። እኛ እንዳልኩት ከጤና ጥበቃ የምናገኘውን ኢንፎርሜሽን ነው ለሚደውሉልን ሰዎች የምንሰጠውና ብዙ ጊዜ ጤና ጥበቃው ቀድሞ ስለሚደውል ሰው ቫይረሱ ከተገኘበት የኛ እርዳታ በዚህ በኩል ላይስፈልግ ይችላል። ግን እርግጠኛ ካልሆኑ ተጋልጬ ሆኖ ወይ የሚል ፍርሃት ካላቸው እኛ ያንን ኢንፎርሜሽን ከኤምዲኤች ላይ ከምናገኘው ተነስተን እንነግራለን ማለት ነው። በዛ በኩል ነው እንግዲህ ማህበረሰቡን የምንረዳ ያለ ነው በኮንታክት ትሬሲንግ ደረጃ ማለት ነው።
መንገዱ ለጠፋው ሰው እንዴት ማድረግ እንደሚችሉ ምን ማድረግ እንዳለባቸው የት መሄድ እንዳለባቸው ቀደም ብላችሁ ያረሳችኋቸው የተጠቆሙትን ዝርዝሮችን እናያለን። ሌሎች አገልግሎቶች እስኪ እዚህ ግድም በቀጥታ እናንተ ጋር የደወለ ሰው የሚሰማውን ድምጽ እንስማ። አሁን እኔ ቸግሮኝ ይሄን ነገር ለማወቅ ፈልጌ ብደውል ሰብለ ስራ ላይ ያለሽ እንዴት እንደምትታስተናግዱ ጭምር ለመስማት እንሞክር። እዚህ ጋር ያን ድምጽ እንደምንጠቀም አስብ ጊዜያችሁን ለመቆጠብ አላጠፋም። ሰብለ ጀመር ወዳደረግሽው ለመለስና ወደ ይስሐቅ ሄዳለሁ። እንግዲህ በዚህ መልኩ ሰዎች ጥያቄያቸውን ሲያቀርቡ ለጥያቄው ተገቢ የሆነ መልስ ሰጣላችሁ መንገድ ተጠቁሟቸዋላችሁ። ምናልባትም እንደው የሚሄዱበት ጠፍቷቸው ምን ማድረግ ይችላሉ የሚሉበት ሁኔታም ካሉ ጊዜው በህመም ብቻ ሳይሆን በዚህ ወረርሽኝ ሳቢያ ስራ የማጣት ከኑሯቸውም የመፈናቀል ሁኔታ የሚመጣበት በስፋት እየታየ ነውና በዚህ ረገድ ምን እንደሚደረግ እስኪ እንመልከት። ለምሳሌ አንድ ሰው ከስራው ቀድሞ ስራውን አጥቶ ቢሆን በዚህ ሳቢያ እሱ የሚሰራበት ስራ ቦታ የሰራተኞች ቀነሳ አድርጎ ቢሆን የግል መጠነኛ የንግድ እንቅስቃሴ ሆኖ ወይም ያናጥቶ ቢሆን ስራውን ያጣ ሰው ከየት ይጀምራል? በቀጥታ ቢደውልልሽ ምን አይነት መረጃዎች ናቸው የሚያገኛቸው?
በእውነት ትልቁ ችግር ብለን አሁን በአሁን ሰዓት ከሚታሰቡት ነገሮች አንዱ ያው የስራ ጉዳይ ነው። በጣም ብዙ ሰዎች ከፍርሃት ጀምሮ ስራ የመግባት ፍርሃት ጀምሮ ስራ የለቀቁ ብዙ ሰዎች እናውቃለን። ከመታመምም ካለውም ሁኔታ አንጻር ደግሞ መስሪያ ቤቶቻቸውም ሰው እየቀነሱባቸው በጣም የተቸገሩ ብዙ ሰዎች እንዳሉ እናውቃለን። እና ይሄንን አንኤምፕሎይመንት ፎርም የሚባለው አለ አይደለ? እንግዲህ ስራ ላጡ ሰዎች መንግስት የሚያደርገው እርዳታ አለ አይደል? ያንን ከየት እንደሚያገኙ ፎርሙን የት መሙላት እንደሚችሉ እንዴት መሙላት እንደሚችሉ ያለውን ጠቅላላ ከሄዱን ያንን ኢንፎርሜሽን ከኛ ያገኛሉ። አድርጎ ለማያውቅ ሰው ጨለማ ነው፣ ከየት እንደሚጀምሩ እንኳን ማሰብ ይከብዳልና በጣም ደሞ የኛ ማህበረሰብ በጣም ጠንካራ ሰራተኛ ነው። እንዲህ አይነት አጫጭር መንገዶችን የመጠቀም ልምዱም የለንምና ከመጠየቅ ጀምሮ ይፈራልኛ ሰውና አበረታቶ ይሄ በሁሉም ሰው የመጣ ነው፣ ፎርሙን በመሙላት ምናግዝበት መንገድ እንኳን ቢኖር በዛ ሰዓት እንኳን ባይሆን በእርግጠኝነት በግላችን እንኳን ምንረዳበት መንገድ መኖሩን ነግረን ያልፋል፣ እንደዚህ ነው ፎርሙ ከዚህ ነው የምታገኙት፣ ይሄን አይነት እርዳታ ታገኛላችሁ፣ ሙሉና በዚህ ተከታተሉ ብለን ያንን እንትን እንሰጣለን። የመጀመሪያው ነገር በእነሱ ብቻ እንደመጣ እንዳይሰማቸው ማድረጉ ነው። ይሄ በዓለም ላይ የመጣ ነገር እንደሆነ እኛ የራሳችን ኩራት ስላለን ማለት ነውና፣ ግን ፎርሙንም በመሙላት ደግሞ ወዲያው የሚገኘውን እርዳታ ወዲያው ባይገኝም እንኳን ያለውን ደግሞ እስከሚደርስ ድረስ ደግሞ የቤት ኪራይ ችግር ቢኖር የምግብ ችግር ቢኖር ያለ ነገር የሚያስፈልጋቸው ምንድነው? ቻይልድ ኬር ሊሆን ይችላል። ጎን ለጎን ያንን አንኤምፕሎይመንቱን እየጠበቁ ደሞ ሌላ በጎን የሚያስፈልጋቸው ነገር መኖር አለ መኖሩንም በዛውን ጠይቃለን። የሚያገኙበትን መንገድ ደግሞ በዛውን እንጠቁማለን ማለት ነው። እኛ እንዳልኩት የስቴት ውስጥ ያለውን ኢንፎርሜሽን በሙሉ እጃችን ላይ ስላለ በይበልጥ ለተጨነቀ ሰው ደግሞ ከየት ላንጣ ላለ ሰው እንደ ውጪ ሰው ሆነ ኢንፎርሜሽኑ እንዳለው ሰው መረጃው እንዳለው ሰው ሆኖ ስታየው ለኛ ይቀላል መረጃውን ወደዛ ማስተላለፍና በሚደውሉልን ጊዜ የሚያስፈልጋቸውን ነገር እነሱ በጠየቁን ብቻ ሳይሆን አልፈን ሄደን ጠይቀንም እንሰጣለን ማለት ነው። ያንን መረጃ ያ ነው እናደርገው።
መልካም ሰብለ፣ በተለያየ ዘርፍ ሰዎች ከችግራቸው ጋር የተያዙ ጥያቄዎችን በሚያነሱበት የሚሰጠውን አገልግሎት ነው የዘረዘርሽው። ቀደም ሲል ይስሐቅ ይሄ ንክኪ ክትትልና ምርመራ የሚባለውን አንተ የሕክምና ባለሙያም እንደመሆነ እንደው ለኢትዮጵያም በሚጠቅም መልኩ አንድ ሰው ለቫይረሱ ሲጋለጥ እንዳይጋለጥ የሚችለውን ሁሉ እንዲያደርግ ተመክራለህ አስቀድሞ? በጥንቃቄም ብቻ ማያበቃምና የሁሉንም ጥንቃቄ መፈለጉ ለቫይረሱ የተጋለጠው ሰው ብቻ ሳይሆን የሌሎችም ጥንቃቄ ለሱ ሁሉና ወሳኝነቱን ያየንበት የህመም አይነት ነውና፣ እንዴት ነው አንድ ሰው ለቫይረሱ ተጋልጦ ሲገኝ እንዴት ክትትሉ የሚደረገው? ምናልባት ደግሞ የመጋለጥ እድል አለኝ ብሎ ያሰበውም ሰው ከምርመራ በመለስ የሚደረጉ ነገሮች ካሉ እንደ ህክምና ባለሙያም ምናልባት በስራም በመደበኛው ስራም የሚገጥምህም ከሆነ እስኪ እሱን አስረዳ ነው።
አዎ ትክክል ነው። እንግዲህ ይሄ ወረርሽኝ እንግዲህ በዓለማችን ላይ ተከሰተ ነገር ስለሆነ ቫይረስ ነው፣ ተዋሳያን ነው እና ከማንም ወደ ማንም ሊሄድ የሚችል ነውና፣ በጤና ባለሙያነት የምመክረው አንድ ሰው ለዚህ ነገር ከተጋለጠ በቤቱ ራሱን ለይቶ መቀመጥ እንዳለበት ይመከራል። ያም እንግዲህ በአሁኑ ጊዜ እስከ 2 ሳምንት አካባቢ ሊሆን ይችላል። መመርመሩ ዋናው ትልቅ ፋይዳ አለው። ምክንያቱም ያ ሰው ተመርምሮ ምናልባት ፖዚቲቭ ከሆነ ያው ያ ቫይረሱ እስኪጠፋ ድረስ በቤቱ መወሰን እንዳለበት እንመክራለን። ዋናው እኛ ማህበረሰብ ውስጥ እያየነው ያለነው ችግር አንዳንድ ሰዎች ምናልባት በዚህ በቫይረስ ከተጠቁም በኋላ ወደ ተለያዩ ቦታዎች እንቅስቃሴ ማድረጋቸውን አያቆሙም። ለምሳሌ በእምነት ቦታዎች እንደምናየው ይሄ ቫይረስ እያለባቸውም አውቀውም ባለማወቅም ሊሆን ይችላል እንደዚህ ሊመጡ የሚችሉም አሉና፣ ያንን ቤታቸው ሆነው ራሳቸውን እንዲያስታምሙ እንመክራለን። ያው እንዳልነው ደግሞ ምናልባት ይሄ ነገር
በንትኪና በትንፋሽ የሚተላለፍ ነገርም ስለሆነ ከሰዎች መገለሉ እጃቸውን በደንብ በሳሙናና ውሃ መታጠብ፣ እዚያ ጋር ደግሞ ሶሻል ዲስታንስ ደግሞ የሚሉትን ራሳቸውን መለየቱ፣ በባህላችንም ደግሞ እንደምታውቀው ሰላምታ እንኳን ስንሰጣት መተቃቀፍ መጨባበጥ አለና እሱንም ሁሉ ነገር ማሰብ አለብንና ከዛ ሁሉ ራሳችንን መለየት እንደሚያስፈልገን ነው የሚሰማኝና መመከው። ሌላም ደግሞ እንደዚሁ ምናልባት እንኳን ግዴታ ምግብ መግዛት መድኃኒት ማምጣት ያስፈልግ እንኳን እንዴት ነው ሌሎች ሰዎች ሊረዱን የሚችሉት ብለን ራሳችንን ጠይቀን ወይም ደግሞ ሌሎችንም ጠይቀን እንዲረዱን ማድረግ እንችላለን ማለት ነው። በዚህ እንግዲህ ወደ ሌሎች ላለማስተላለፍና የቫይረሱን ስርጭት ለመቀነስ ይቻላል ብዬ አምናለሁ። ሌላው ነገር ይሄ ኮንታክት ትሬሲንግ የተባለው ብዙውን ጊዜ የኛ ማህበረሰብ ስልኩም ሲደወል ከጤና ዲፓርትመንት ላያነሱ ይችላሉ። የዚህ አይነት ስልክ ከተደወለላቸው አንስተው የት እንደነበሩ ማሳወቁ እጅግ አስፈላጊ ነገር ነው። ለምን? ምናልባት ሳያውቁት እንኳን ከሌላ ሰው ጋር ተጋልጠው ወይም ደግሞ አጋልጠውም ከሆነ ያንን የጤና ዲፓርትመንቱ ተከታትሎ ለሌሎቹም ምክር እንዲሰጥና እንዲቆጠቡ ማድረግ ይቻላል ማለት ነው።
መልካም ሰብለ፣ ሌሎች ጥያቄዎችን ጨምሮ በቀጥታ በግል ምታያቸውን የታዘብሻቸውን ነገሮች ጨምሮ ወደምንወያይበት ክፍል ይሳቀን እና መስግንና ቀደም እየነጠቀምኩት በግል አጋጣሚዎችሽ ውስጥ የሚታዩ አንዳንድ ሐሳቦችን ታጋሪናለሽ። አቶ ይሳቀ ቱራ፣ ይህን በማህበረሰብ ውስጥ ለኮቪድ-19 የሚሰጥ አገልግሎት በማስተባበር በምትሰራውም ሆነ በሙያ የምታውቃቸውን ጨምረ ላካፈልከን ለጊዜ አመሰግናለሁ። ለጊዜ ይስጥልኝ።
እሺ፣ እኔም አመሰግናለሁ አሉላ።
አድማጮች፣ አሁን የአዲስ አበባ መስኮት ሊከፈት ነው።
ሲያክሊሉ መስኮቱ ሲከፈት ከታሪክ ማስታወሻው ለምሽቱ ያስተናዳውን ይዞ ቀርቧል።
የድሮውን የቀድሞውን የኢትዮጵያ ሬዲዮ የእሁድ ጠዋት ፕሮግራም 40ኛ ዓመት አስመልክቼ አንድ ዝግጅት ብቻ አቅርቤ ጠፋሁ አይደል? አሉና ለአንተም ሰላምታዬ ለአድማጮችም ይቅርታዬ ይቅደምና እጅግ ብዙዎች የሚያስታውሱትን ዛሬም ጭምር የማይረሱትን ታዳጊው ኢንድሪስ መሐመድ በቃሉ ይደምራል፣ ይቀንሳል፣ ያባዛል፣ ያካፍላል። ሚሊዮን፣ ቢሊዮን፣ ትሪሊዮን ድረስ ይሄዳል ኢንድሪስ። እሱንም ያህል አልነበረም በወቅቱ በጊዜው የሁድ ፕሮግራምንም በጣም ያስተዋወቀ አዲሱ አበበ ስለነበረ ይዞት የቀረበው ኢንድሪስ መሐመድ ነበረ።
እንሽ ግዜ 9000
ቆይ ለምንም
አንድ ሚሊዮን ታው ለምን ሚሊዮን ግዜ ሚሊዮን አንድ ቢሊዮን ቢሊዮን ግዜ ቢሊዮን አንድ ትሪሊዮን ትሪሊዮን ግዜ ትሪሊዮን አንድ ኳትር ይልኝ።
ኢንድሪስ ገና ልጅ ነበር። ዛሬ ግን በህይወት የለም። ብዙ ነገር ተሞክሮለት ያ ነገር አልተሳካም። አዲሱ እንደሚገልጸው ግን ወዲያው አረፈ ተለየ። እሱን ጨምረን እንግዲህ ዛሬ የፕሮግራሙ መስራቾች ገዳሙ አብርሃና ታደሰ ሙሉነህን እንዲሁም ከዝግጅት ክፍላችን ታምራት አሰፋንና ነጋሽ ግዛውን ማስታወስ የግድ ይላል። በርግጥ ሌሎችም አሉ። እነዚህ ባለሙያዎች ከተለዩን ብዙ አመታት ተቆጠሩ። በእረኛው ዘለሌ ዘግንፍሌ ጋዜጠኛው መርሻ የሐዘን አበበ ማለት ነው። እንዲሁም ሽጉጤ ቲመርጋ መምህርና ገጣሚ ነው። ሸቱ ተፈራ ነው። እሱ ደግሞ ዳንዴው ሰርቤሎ ዘስድስት ኪሎ በኢኮኖሚ በማህበራዊ በፖለቲካ ጉዳዮች ላይ ይጽፍ የነበረ ነው። እሱም እንደዚሁም ደግሞ ተርቡ ኮስተር በኋላም ደግሞ በኢትዮጵያ መጽሔት ላይ ጸጋዬ ገብረ መድን አርያ እያለ ይጽፍ የነበረው አንጋፋው ጋዜጠኛ ሙሉጌታ ሉሌ። እነዚህንና በተለይም በቴክኒክ ክፍል በኩል አብረውን የሰሩትን ሁሉ እንዴት እንረሳለን? ዛሬ ልክ በህሊና ጸሎት እንደምናስታውሳቸው ያህል አድማጮችም ለጥቂት ደቂቃዎች በታስቧቸው ትዝ ይለኛል። በሌላ በኩል ደግሞ ገጣሚ ንጉሱ ረታ እንዲሁም ደግሞ በደብረ ብርሃን ዙሪያ የነበሩትን ያሉትን ያንኮበርንና ያንጎለላን ታሪካዊ ስፍራዎች በብዕሩ ሲያስጎበኘን የነበረው የደብረ ብርሃን ከተማ ልማቱ መላኩ ደምሴ እነዚህ ሁሉ አብረውን ነበሩ። ይህን የምላችሁ ገሰሰ ኪዳኔ ይለኔ ነበረው አዝናኝ ገጣሚያችን ገሰሰ ኪዳኔም ሌሎችም ይኖራሉ ረስቼ ይሆናል ይቅርታ ጠይቃለሁ። እስኪ ወደ ታዳጊው ድሪስና ወደ አዲሱ ለመልሳችሁ።
የሂሳብ አዋቂው ወሎየው ኢድሪስ መሐመድ ከሱ ጋር የነበረኝ ውይይትም ድንቅ ነበር። ብዙ አድማጮችም በዚያ ያስታውሱኛል።
እኔ ወልጣለሁ ወፍራም ጠይቁ
ሌላ ልጠይቁ 144 ሲካፈል 12
144 ለ12 12 ይገርማችኋል
46 ሲባዛ በ9
ጊዜ 9000
ቆይ የለም እኔም
አንድ ሚሊዮን ደሞ ሚሊዮን ጊዜ ሚሊዮን አንድ ቢሊዮን ቢሊዮን ጊዜ ቢሊዮን አንድ ቢሊዮን ቢሊዮን ጊዜ ቢሊዮን አንድ ኳተር ይለኝ
ቆይ እኔም ጠይቅህ ነው የምትመልስልኝ እንግዲህ 46 ሲባዛ በ9
46 ጊዜ 9 414
414 ልክ ነው 414 እንስቲ ለሶስት አካፍለው
414 ለሶስት 138 138
414 ለሶስት ይካፈል ልክ ነው 138 ይደርሳል።
ያን የመሰለ ጭንቅላት በወቅቱ በነበረው ንዝህላለ መንግስት ቸልተኝነትና ያለ እነሱ ሀገር ሌላ ሀገር ያለ በማይመስላቸው የአሜሪካ ኤምባሲ ኃላፊዎች ክፋት መና ሆኖ ቀረ። ኢንድሪስ የሚጥል በሽታ ኤፕለፕሲ ሰለባ ሆኖ ከኖረ በኋላ እዚያው ኢትዮጵያ እንዳይሆን ሆኖ ህይወቱ አለፈ። አላህ ነፍስህን በጀነት ያኖራት ኢድሪስዬ።
የዛሬ ፕሮግራሜን እንግዲህ እዚህ ላይ ላብቃ። በሚቀጥለው ሳምንትም እንዲሁ አለፍ አለፍ ይያልኩ አንዳንዶቹን የፕሮግራማችን ተሳታፊዎች የነበሩትን ለማስተዋወስ ሞክራለሁ። ደህና እንቆይ።
ንጉሴን ለዝግጅቱ አመሰግናለሁ። የኮቪድ-19 ነገር የሩቅና የሚያስደነግጥ አዝ ብቻ አይደለም። በቅርበት የምናውቀውን አንድ ሰው አለያም ከቤተሰብ አባል አንዱን ሲመለከት ያ በሩቅ ብቻ ስናስበው የነበረ እጅግ የተጋነነ አዝ የገዛ ፈተናችን መሆን ይጀምራል። የብረታ አሳሳቢነቱን ይዞ ድንገት ከቤታችንም ይዘልቃል። ቀድም በማህበረሰብ አገልግሎት አይተዋወቅናት ስብለ ድምሴ አሁን ደግሞ ለብዙዎች አንዳች ቁም ነገር ያጨብጥ ይሆናል በሚል ከገዛ ፈታኝ ገጠመኞቿ ጋር ልታጫውተን ተመልሳለች። ለምን ብዬ ለየት ያሉ የግል አጋጣሚዎችም ብያለሁ። ይህ ወረርሽኝ ምናልባትም በዚህ ሰዓት በኢትዮጵያም በሌሎችም አካባቢዎች ነው ይሄን ውይይታችን የሚከታተሉ ይሄን ፕሮግራም የሚከታተሉ የሚጠቅሙ የግል አጋጣሚዎችን ተራሱ መረጃዎችን ለመስጠት እድል ይሰጣናል ብዬ ተስፋ አደርጋለሁ። አንዳንድ ጊዜ ብርቱ ጥንቃቄም ተደርጎ የሚገባንንም አድርገን የማህበረሰብ እዳ ይመስላልና ቀደም ብዬ እንደገለጽኩት ሁላችንም سنጠነቀቅ ነው ሌላ ሰው ምድ ነው እንደሚባለው በአንድ ወይ በሌላ መንገድ የመጋለጥ እድል ይኖርናል። ተጠንቀቀንም ግን ብቻኛው አማራጭ መጠንቀቁ መሆኑን ብናውቅም አንቺ በቅርቡ ከቤተሰብሽ ጋራ ሁለት ታዳጊ ልጆች ባለቤትሽና አንቺ ለኮቪድ ተጋልጣችኋል። ይሄን እየረዳሽ ባለበት ሁኔታ ውስጥ አንቺም ራስሽ ተጎድተሽ ለቫይረስ ተጋልጠሽ ቤተሰብሽም ተጋልጦ ግን መልካም ሁኔታ ውስጥ ነው ያላችሁት ትልቁ ዜና ደስ ይላል። እንኳን በሰላም ሁለታችሁም ልጆቻችሁን ጨምሮ በጥሩ ሁኔታ አገኘናችሁ። እስኪ ንገሪን
መቼና እንዴት ለቫይረሱ ተጋለጥኩ የሚለው ከባድ ነው። በምርመራ በክትትል የሚደረገውን ቀደም ብለን የተጫወትነውን የተነጋገርነውም እንዳለ ሆኖ ከባድ ነውና እንዴት ነበረ ለቫይረሱ መጋለጣችሁ? እንዴት አወቃችሁ? ማን መጀመሪያ ከቤታችሁ ለቫይረሱ መጋለጡ ታወቀ? ሌሎችንስ ነገሮች እንዴት ተረዳችሁ?
እሺ፣ አመሰግናለሁ። ያው በሽታው የምንጋራው ነው፣ ሁሉም ሰው የሚጋራው ነው የሚመስለው። ግን ደግሞ የምንወጣበት መንገድ በየግል ግድ በግል ምን ሆነው እየሆነ ነው ያለውና ትንሽ እሱ አስቸጋሪ አድርጎት ነበር። እኛ መጀመሪያ የታመመው ባለቤቴ ነው። ከሱ ከታሞ እርግጠኛም አልነበርንም እሱ ይሁንም አይሁንም። በአሁን ወቅት ደግሞ የምርመራ ቦታ ማግኘትም ትንሽ አስቸጋሪ ነበር። እንደውም አሁን ያለፈው ሳምንት ሁለት ሳምንት አካባቢ ጀምሮ እንደዚህ በብዛት ምርመራ የሚሰጥባቸው ቦታዎች ስለተከፈቱ ነው እንጂ በራሳችን የሕክምና ጣቢያ ውስጥ ለማግኘት በጣም አንድ ሳምንት መጠበቅ ነበረብን በቀጠሮ ደረጃ እና ለሱ ምርመራ እየጠበቅን እኔ በመካከል እንደ ጉንፋን አይነት ስሜት ተሰማኝ። እንዳልኩት ይሄ ለሰፊው ማህበረሰብ የተከፈተ የምርመራ ጣቢያ ሲጀመር ያንን ለማድረግ በአራተኛው ቀን ለመመርመር ቻልን ማለት ነው። እሱን ለማስመርመር ባለቤቴን ለማስመርመር ስንሄድ ቦታ ስለነበራቸው ሁላችንም ተመረመርን። በአጋጣሚ የእኛ መመርመር እንደው ምን ይገኛል በሚል ነው እንጂ የኔም ስሜት በዛ ወቅት ላይ ብዙም የተጋነነ ስላልነበር እንትን አልነበረኝም፣ ፍርሃት አልነበረኝም። ለማወቅ ያህል ብለን ነው የሄድን የነበረው ማለት ነው። እሱ ነበር እስከዛ ድረስ ታሞ የነበረው። በ24 ሰዓት ውስጥ ነው መልሱን የሰጡን። በ24 ሰዓት ውስጥ አራታችንም ላይ ቫይረሱ እንደሚገኝ ነገሩን። በጥሩ ነገር ብዬ የማስበው አራታችንም ብንሆንም ልጆቻችን ምንም አይነት የህመም ስሜት አልነበራቸውም። እስካሁንም ምንም ነገር የለም ሁለታችን ላይ ነው እንጂ እነሱ ላይ ምንም አይነት የህመም ስሜት አልታየም። ምንም የተለየ ነገር አልነበረም እነሱ ላይ። እንደውም በአንድ በኩል ሳስበው ለኛ ጥሩ ሆነልን። እነሱ ባይሆኑና እኛ ሆነን ቢሆን ኖሮ እነሱን ደግሞ ለነሱ ኬር የሚያደርግ ሰው መፈለግ ይኖርብን ነበርና ያንን ማድረግ አላስፈለገንም። አንድ ቤት ውስጥ ነው ሁላችንም ያለ ነው። አራታችንም አንድ ላይ ሆነን ከሌላው ዓለም ነው የተገለልነው እንጂ ራሳችን አብረን ሆነን አለፍ ነው ማለት ነው። ሶ እንደሱ ነው የሆነው። መጀመሪያ ባለቤቴ ነው የታመመው። የሚገርመው እሱ ከቤት ነው የሚሰራው። ከእንግዲህ እኔም በጣም የተወሰነ ግንኙነት ቢኖረኝም ከሰው የምሰራበት ቦታ ግን ይህን ያህል የምፈራው እና እንትንም አደርገው አልነበረም። እንዳልኩት መጀመሪያም ህመሙ የታየው እሱ ላይ ነበረ። በታመመበት ወቅትም እኛም እርግጠኛም ስላልነበርን በዛም ላይ ባይሆንም እንኳን ለመጠንቀቅ ሌት ሆኗል ብለን ያሰብነው። ምክንያቱም እሱ ተይዞ ከሆነና ምልክቱን ማሳየት ከመጀመሩ 48 ሰዓት በፊት አብረን የነበርነው፣ ስለዚህ ከተነካካን ኦልሬዲ ተነካክቷል የሚል እንትን ነበር የነበረን። እውነትም እንደዛ ነው የሆነው እና እንደዛ ነው የኔ ልምምድ ከዚህ በሽታ ጋር በአሁኑ ወቅት ማለት ነው።
ሰብለ፣ ልጆቻችሁም እንዲሁ በተመሳሳይ ለቫይረሱ መጋለጣቸውን ገልጸሽልናል። ነገር ግን ምንም አይነት የህመም ምልክት አልታየባቸውም፣ አሁንም የለም። እናንተ ደግሞ ያን የቆይታ የሚደረግበትን የ15 ቀን ጊዜ እያለፋችሁ ነው፣ ተሽሏችሁ እየወጣችሁ ነው። አንቺ ጥንቃቄ የምታደርጊ መሆን ብቻ ሳይሆን ከሰዎች ጋር የሚኖርሽ ግንኙነት ውሱንነት፣ ባለቤትሽ ደግሞ ሙሉ በሙሉ ከቤት የሚሰራ እንደመሆኑ የመጋለጥ እድሉ ከየት የመጣ ይመስልሻል? ልጆቻችሁ ትምህርት ቤት ይሄዳሉ፣ በልጆችም በኩል ምንም ምልክት ሳይኖረው ወደ ወላጅ አስተላልፎ ወይም ደግሞ አንድ ሰው ወደ ሌላ አስተላልፎ ምልክት ሳይኖረው የሚኖርበትም ጊዜ አለና ትልቁ ትምህርት የሚገኝበት ምን ይመስልሻል? እስካሁን ለመረዳት የቻላችሁት ነገር ካለ?
እንግዲህ እኔ ወደኋላ መለስ ብዬ ሳስበው እንዳልኩት ምንም የተለየ ከሰው ጋር የምንገናኝበት እንደዚህ አይነት አጋጣሚ ብዙ አልነበረንም። ከዛ በፊት በነበሩ ሳምንታት ጊዜያት ማለቴ ነው። የምንጠራጠረው ልጆቹ ትምህርት ቤት የሄዱ ስለነበር በሳምንት ሁለት ቀን ትምህርት ቤት ሄዱ ስለነበረ እንደውም የኛ በታመምንበት ሳምንት አንድ ሳምንት ቀደም ብሎ ያንደኛው ልጃችን ትምህርት ቤት ቁጥሩ በጣም እየጨመረ ስለሆነ ይዘጋል ተብሎ እንትን ወጥቶ ነበር መረጃ ተነግሮን ነበር ማለት ነው። እና በዛው ተመሳሳይ ሳምንት ውስጥ ነው ያንደኛው ልጃችን ትምህርት ቤት የተዘጋው። እና የኔ ጥርጣሬ ነው ካለውም ካየሁትም ነገር ተነስቼ የራሴንም ጥንቃቄ አጠገብ ያሉትንም ሰዎች ባለቤት የሚሰራበትን ሁኔታ ከማሰብ ተነስቼ ምናልባት ከትምህርት ቤት ይሆናል የሚለው ነገር ነው የታየኝና በጣም አጉልቼ ነገሩን እንዳስበው ያደረገኝ ደግሞ ማለት መጠንቀቅ ለካ ለራስ ብቻ አይደለም የሚለውን መረምትን መልእክት ብዙ ሰው የተረዳ አይመስለኝም። እኔ ምንም አልሆንም ምንም አይመጣብኝም ከማለት ቀጥሎ እኔ ግን ለሰው አመጣለሁ የሚለው ላይ ማተኮር እንዳለብን የተሰማኝ ከዛ በኋላ ነው። በርግጠኛ ነኝ ልጆቹ ባሉበት ከራሴ ልጆች ጀምሮ ሙሉ በሙሉ ማስካቸውን አድርገው ተጠንቀቀዩ ላሉ ብዬ ማመን ይከብደኛል። እነሱ ቢጠነቀቁ ሌሎች ልጆች አይጠነቀቁም። አንድ ክፍል ውስጥ ነው የሚውሉት እና ምንም ቢሆን በሳምንት ሁለት ቀንም ብቻ ቢሆንም የሚሄዱት ለመጋለጥ ብዙ ከ15 ደቂቃ በላይ ስለማያስፈልጋቸው ከዛ የመጣ ነው ብዬ ነው እኔ የምገምተው። የኔ እንዳልኩት ግምት ነው። ኤምዲኤችን በደወለልን ጊዜ ይሄ ነው ብለው እነሱ ትሬስ ያደረጉልን ነገር የለም። የነበርንበትን ያገኘናቸውን ሰዎች እንዲጠየቁ ምንም ነው ያላገኙት ያገኘነው ሰው ስላልነበረ ማለት ነውና በእርግጠኛ ለመሆን ቅርብ በሆነ መንገድ ከትምህርት ቤት የመጣ ነው ብዬ ነው የማስበው።
በሰብለ እንግዲህ በህመም ውስጥ አሁን ደህና በትሆኑም ባለቤትሽም አንቺም ጤናማ ሁኔታ ውስጥ በትሆኑም ህመሙን በውስጡ በህመም ውስጥ አልፋቸዋልና ህመሙ በነበረ ጊዜ ምን ነበር? ከሰው ወደ ሰው ይለያያል የሚታየው ምልክትም ብርታትና እስካሁን በታዘብ ነው ምን አይነት ሁኔታ ነበራችሁ ባለቤትሽም አንቺም ይመስል ነበር?
በጣም ከሰው ወደ ሰው እንደሚለያይ የኛ ቤት ውስጥም በደንብ አይተነዋል። ለምሳሌ ባለቤቴ ሳል ነበር ያስለው ነበር ትኩሳትም ነበረው። እኔ ሳልም ትኩሳትም አልነበረኝም። የእሱ ራስ ምታት አልፎ አልፎ ነበረው እኔ የማያቋርጥ ራስ ምታት ነበረኝ። ከዛ ውጪ ደግሞ ምናልባት አንድ የሚያደርገን ቁርጥማት ነው። ቁርጥማት ሁለታችንም ሰውነት የመቆርጠም ስሜት ሁለታችንም ላይ ነበረ። እሱ የምግብ ጣዕም አላጣም ጣዕምና ሽታ ያውቀ ነበር። እኔ እስካሁን ምንም አላውቅም ጣዕምም ሽታም ምንም ነገር አለኝም ያለሁትና እውነት ነው ሁለታችንም ይለያያል። እንዳልኩት ቁርጥማቱ ብቻ ነው ተመሳሳይ ስሜት የነበረን ሁለታችን መካከል እንጂ በተመሳሳይ ሰዓት ተመሳሳይ ቤት ውስጥ ሆነን ተመሳሳይ ቦታ ላይ ሆነ አንድ አይነት አልነበረም እንትናችን ስሜታችን የነበረው። እንዳልኩት ቁርጥማቱ አይ ቲንክ የጋራ ምንለው እሱ ነው የነበረው። ከባድም ነበር ቁርጥማቱ ትንሽ ደስ የማይል ስሜት ነበር የነበረው። የሆነ መገለጽም ለመግለጽም ትንሽ ይከብዳል ምናልባት በድሮ ቋንቋ ካልሄድንበት በስተቀር
ምንድን የድሮ ቋንቋ
ያ ይሸቀሽቀኛል ምናምን ሲባል ለካ ቀላል እንትን አይደለም ማለት መግለጽ ያቃታቸው ነው ለካ በጣም እንትን የሚያረጋውና ይቆረጥመኛል ሲባል ቀላል ስሜት አይደለም በቂ አይደለም የእውነት ነው የሚቆረጥመውና በቃ ድሮ እንደዚህ ምንስቀባቸው አማርኞች ለካ እነሱ እንዲተሰምቷቸው ነው ነው ያልኩት። በቃ እኔ በበኩሌ ማለትም
አመሰግናለሁ በድጋሚ እግዚአብሔር ይስጥልኝ።
እናኛም እድሉን ስለሰጠህን በጣም እናመሰግናለን ሁለታችንም እግዚአብሔር ይስጥልን።
Thank you.
ወደ ራዲዮ መጽሔት ታዳሚዎች ቀደም ብለን የጀመርነው ውይይት ተከታይ ነው። ዓለም አቀፍ ወረርሽኝ ኮቪድ-19 በሰው ልጆች ሕይወት ዘይቤ ላይ ባሳደረው እጅግ ግዙፍ ጫናና በሕይወት አቅጣጫችን ላይ ሊኖረው በሚችለው ተጽዕኖ ዙሪያ በጀመርነው ተከታታይ ልዩ ወግ ቀደም ብለን ኮቪድን ተከትሎ በአንጎል ላይ ስለሚደርሱ ጉዳቶች ያወያየናቸው ሁለቱ እንግዶቻችን የአእምሮ ሕክምና አዋቂዎቹ ፕሮፌሰር መስፍን አርአያና ፕሮፌሰር ዮናስ እንዳለገዳ አሁን ደግሞ በዚህ ባስተዋወቅነው ርዕስ ላይ አወያይ ሐሳቦችን ይፈነጥቃሉ። አጫፉን የነካችሁ አንድ ሐሳብ ሌላ ርዕስ አለ ብዬ በመግቢያ ወደ አስተዋወቅኩት የውይይት ጭብጥ ይወስደናል። የህይወትን ጉዳይ በተለየ ሁኔታ እንድንመረምር የሚጋብዙ እድል የሚሰጡ አጋጣሚዎች በህይወት ይፈጠራሉ። በግል ህይወትም በቤተሰብ ህይወትም ሊሆን ይችላል። እንዲህ ማህበረሰብን አገርንና ዓለምን በተለየ ሁኔታ የያዘ ትኩረት የሳበ የብዙዎች ህይወት የሚመለከት ነገር ሲፈጠር ደግሞ ለብዙዎች ቅርብ ይሆናል። የማይመለከተው ሰው አይኖርምና ቀደም ብሎ ስለ ህመሙ ስታስረዱ እንደገለጻችሁት ከዚህ አንፃር ኮቪድ-19 አዎ ያስጨንቃል፣ ወረርሽኝ ነው፣ ብዙ ጣጣ አምጥቷል፣ ወዴት ይሄን እንደሆነ አናውቅም። እዚህ መሃል ግን ግለሰቦች ቤተሰቦች የሚያደርጓቸው ነገሮች በህይወት ውስጥ ትርጉም አላቸውና ይልቁንም ደግሞ የገዛ ህይወትን የመጡበትን መንገድ የማየት ምናልባትም በህይወት ውስጥ የተለየ ስፍራ ምንሰጣቸው እንዳገኘን የምንኖርበት ወይም የኑሮ ሁኔታ በፈቀደው የምንኖርበት ሳይሆን ዋና ቀዳሚ ነገሮቻችን ናቸው ምንላቸውን ሁሉ እስከ መለወጥ ወይንም እስክንመረምር ይገፋል የሚል ሐሳብ የሚያቀርቡአሉ። ጊዜ ኖሯቸው ያን ለማጤን የሞከሩ ይኖራሉ። በጥርፊያውና በጭንቀት ውስጥ ያሉ ለዚያም ጊዜ ያልነበራቸው በቅጡም ያልተመለከቱም ይኖራሉ። ይሄ ሁለንተናዊ የህይወትን ሁኔታ የሚመለከት ነው። ከአእምሮ ጤና ጋርም ከአስተሳሰብም ጋር በቀጥታ የተያያዘ ነው። እስኪ የየበኩላችሁም ፈንጥቁ። በፖለቲካ ምክንያት በማንነት ምክንያት አሳዛኝ ነገሮች ገጥመዋል። ባለፈው አንድ አመትና ሁለት አመት ጊዜ ውስጥ ኢትዮጵያ ውስጥ ታይተው የማያውቁ ወይም መታየት የሌለባቸው ነገሮችን መስክረናል። ፕሮፌሰር መስፍን ምን ይላሉ? ይሄ አጋጣሚ ህይወታችንን መልሰን እንድናይ እንድንመረምር እድል ሰጥቶን ይሆን? እንጠቀምበት የምንችልበት አጋጣሚ ይኖር ይሆን? ወይስ ወደ ቀድሞ ሁኔታችን ምናልባት ጉዳቱ አነስ ካለ እንደነበረ ህይወታችን እንቀጥል ይሆን?
ጉዳቱ እናንተ ጋር በሰፊው ታይቷል። ሁለተኛ እናንተ ጋር ለህይወት ያለው አመለካከት በጣም ሰፋ ያለ ነው። በኑሮ መመቻቸት ምክንያት ስልጣኔው ጫፍ ላይ ከመድረሱ ምክንያት እና ያን ያንሳየው እንግዲህ በተለይ ምዕራቡ ዓለም በጣም ጫፍ ላይ እንደርሶ ነበር። በሁሉ ነገር የመንፈሳዊ ህይወቱ የተዳከመበት እና ስጋዊ ህይወት ገንዘብ የሚገዛው ነገር ጫፍ ላይ የደረሰበት ዓለም ላይ ደርሶ ነበርና አውሮፓ ነው ብዙ የሚመላለሰውና ቤተክርስቲያኖች ወደ ሙዚየምነት ወይም ደግሞ ወደ ሌላ ቤተ እምነቶች የተቀየሩበት እንደውም ተርታ ቤቶች ሁሉ የሆኑበት የብዙ መቶ ዓመት እድሜ የነበራቸው ትልልቅ የመንፈሳዊ ቦታዎች ጭራሽ ቦታ ያጡበት ትልልቅ አእምሮን ማደሻ የሆኑ የስነ ጥበብ ውጤቶች ሁሉ ቦታቸውን እየለቀቁ ለሚንኳኳ ሙዚቃ ለሚጮህ ነገር ቦታቸውን የሰጡበት ጊዜ ነበርና ብቻ በአጠቃላይ የስፒሪቹዋል ህይወት አንዱ የሰው ልጅ ህይወቱን ከሚመራበት መንገድ አንዱ ኮፒንግ ሜካኒዝም ስፒሪቹዋል የሆነ ኮፒንግ ነው። ሪሊጂየስም ሊሆን ይችላል። የተለያዩ ኮፒንግ ሜካኒዝሞች አሉ። ታዲያ እነኚህ ሁሉ ነገሮች ተደማምረው እንግዲህ የምዕራቡ ህይወት እና የኛን ህይወት ስናየው በጣም በተለያየ ጽንፍ ላይ ነው ያለነው እና ወደኛ ሀገር ስንመጣ አንዱ መቆሚያችን እና እስካሁን ድረስ በጣም ያልተዳከመው ምናልባትም ከስርዓት ለውጥ ጋራ ትንሽ እየተጠናከረ መጣ ብዬ የማስበው ወጣቱ ያለው መንፈሳዊ ህይወት ከጊዜ ወደ ጊዜ እየተጠናከረ መምጣቱ ነው። እስልምናውም ሙስሊሙም በእስልምናው ክርስቲያኑም በክርስትናው ባለፉት 10 አመታት ከነበረው በተሻለ ሁኔታ መሆኑ ባንድ በኩል ለጊዜው ያገዘው ነው ብያለሁ። መጀመሪያ ንግግሬ ላይ እንዲያውም ወደ አንድ ጽንፍ ሄጄ የለምኛ ኢትዮጵያችን የቅዱሳን ወይም የቅዱሳት ሀገር ነች፣ የበሽታ ኢትዮጵያን ያልፋታል የሚለው እንዳዘናጋ ብዬ تناغر ينبرنا والجزية من ناغر الله سلازي نني نني ناغروش سنناي Professor Yonas bin Nagaral Kubatam Bazimaknato Nantaga Nanta Agaral Los Lewat Baonusati Uluso Ichi Baini Matai Kentat Ykentat Kentationich Virus Matta Yen Ulu Lalan Tilukon and Yemilutan Kalais Katai Satambarak Sawich Barachon Zakto Ersavers Yeta Yeta Fatatu Gamashochu Yeta Woku Gamashochu Eva Letter Anduandun Irritate Yarago سميتون من دنامي بالو لا مدوالك فلقينا برنا يتاقلكو سوو چودرا ساچو ودوست اندعو يچالو بطوني تامفاتارو منالبات هيوت كا كورونا بوغالا اندن برشتك اطلالش بيالا سيون يهن انجدي ودنيا اگر اندي تامتو اللي سببال جانا جماروش منهونم خالفن السيو انجوان اللي نمس اللي اللو گني ملو نگر هل گيزي زاري ماندو وطالي سننا اگر نبر تزناك تو کمالك ردو مترف بيه نبر ردو مراد مالت بطعام تمتن بلاي مفراد كون تزناك تونين اينا كانيم اني اتوبيا اينا اني اند زينت عمانين ويم دي ترارا لاي منورنا ويم اند هينت التراوياليتي اللبت اگر منورنين بلو اندو يليل نگر فترو يالترقاقت انگر لاي يتنگرو راسن عزناك تو بوهلا چگرو سيمت اند تاليان ويم اند سبين كمهون But I'm for two, touch and co, matrafen, as for lagin of Yam Nalo, get a spiritually with a million.
America Dems Radio Yamarinok on Quaggle Glots, Zotter would be. ዘወትር በየለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንዶች እንዲሁም በሌላ ሰዓት የሚያስመውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ። ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ የራዲዮ መስኬት አዘጋጅና አቀናባሪ አሉላ ከበደ በዚሁ ተሰናበትኩ። ሰላም ደህና አደሩ።